ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ግንቦት 16 ለሚደረገው ምርጫ ዳሴ ሆነኛል ያልኩትን ለመምረጥ ዝግጅት እየተጠባበቅኩ ነው። መረጃ አግኝቻለሁ። በበቂ ሁኔታ ሲከታተል ነበር እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝ ይከታተላለሁ።
የፊታችን ግንቦት 16 የሚካሄደውን ምርጫ አስመልክቶ የአሜሪካ ድምፅ ካነጋገራቸው የአዲስ አበባ ነዋሪዎች አንዱ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይዘረዘራል።
ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትናንት ረቡዕ የመፈንቅለ መንግስት ሙከራ በተደረገባት ብሩንዲ በዛሬው ቀን ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። የቦኮ ሀራም አማጽያን አባላት መሆናቸው የሚጠረጠር ነውጠኞች ሰሜን ናይጄሪያውያን የቦርኖ ክፍለ ግዛት ዋና ከተማ ማይዱጉሪን አጠቁ። የሚሉት ደግሞ ከርዕሰ ወሬዎች ውስጥ ናቸው።
ሳምንታዊውን ቅንብሮች፣ ባህልና ማህበረሰብ እና የተፈጥሮ አካባቢ፣ ሳይንስና ህይወት እንዲሁም የስልክ አስተያየቶችን አክለን የሐሙስ ግንቦት 6 2007 ተረኛ አስተናጋጆች አዲሱ አበበና
አሉላ ከበደ ከፕሮዲሰራችን ንጉሱ ታምሬና ከስርጭት መሐንዲሳችን ብራያን ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና። መልካም ምሽት።
ፕሬዚዳንቱ ለስብሰባ ከሀገር መውጣታቸውን ተከትሎ ትላንት ረቡዕ የመፈንቅለ መንግስት ሙከራ በተደረገባት ቡሩንዲ ዛሬ ከፍተኛ ተኩስና ፍንዳታዎች እየተሰሙ መሆናቸው ተዘገበ። በአሁኑ ወቅት አገሪቱን የሚመራው ማን እንደው በውል ባልታወቀበት ሁኔታ በፖለቲካ ተቀናቃኞች መካከል ሲካሄድ የቆየው ውዝግብና ግጭት አሁንም እንደቀጠለ መሆኑ ተሰምቷል። አሁንም በፕሬዝዳንቱ ታማኞች ቁጥጥር ስር ባለው መንግስታዊ የራዲዮና ቴሌቪዥን ማሰራጫ ተቋም አካባቢ በዛሬው ቀን ከባድ ተኩስ ሲሰማ መዋሉን የአይን ምስክሮች ተናግረዋል። የአሜሪካ ድምፅ ራዲዮ ማዕከላዊ አፍሪካ አገልግሎት እንደዘገበው ከሆነም መንግስታዊው የራዲዮ ጣቢያ ስርጭቱን አቋርጧል። ቀደም ሲል ግን ጣቢያው ፕሬዝዳንት ፒየር ንኩሩንዚዛ አሁንም ስልጣን ላይ መሆናቸውንና የወታደሩም ድጋፍ እንዳላቸው መናገራቸውን ዘግቦ ነበር። ይህ ሁሉ ሲሆን ፕሬዚዳንት ንኩሩንዚዛ ታዲያ የት እንዳሉ አይታወቅም። የፈረንሳይን ዜና አገልግሎት ግን ዳሬ ሰላም ታንዛኒያ ውስጥ ቦታው በትክክል በማይታወቅ ስፍራ ናቸው ሲል ዘግቧል። በዘገባው መሰረትም ንኩሩንዚዛ ትናንት ረቡዕ ስለ ብሩንዲ የፖለቲካ ሁኔታ የተካሄደውን ስብሰባ ተካፍለዋል ተብሏል። መጽሔት በብሩንዲው ሁኔታ ላይ ሰፋ ያለ ዝርዝር ይኖረዋል።
የቦኮ ሀራም አማጽያን አባላት መሆናቸው የሚጠረጠር ነውጠኞች የሰሜን ናይጄሪያውያን የቦርኖ ክፍለ ግዛት ዋና ከተማ ማይዱጉሪን አጥቅተዋል። የአሁኑ የአማጽያኑ እርምጃ ቦርኖ ዋና ከተማ ላይ ከሁለት ወራት በኋላ ያካሄዱት የመጀመሪያው ከባዱ ጥቃት መሆኑ ነው። የአይን ምስክሮች እንደተናገሩት አማጽያኑ ትናንት ረቡዕ ማምሻውን ጊዊ ከተማ አቅራቢያ ያለውን ወታደራዊ ጦር ሰፈር በከባድ ተኩስና ፈንጂ አጥቅተዋል። ናይጄሪያ የቦኮ ሀራምን ጥቃት ለማቆም ከጎረቤቶቿ ካሜሩን፣ ቻድና ኒጀር ጋር በመሆን ከአስር ሺህ ህዝብ በላይ ህይወቱን ያጣበትን 1.5 ሚሊዮን ያህሉ ደግሞ የተሰደደበትን ከፍተኛ የማጥቃት እርምጃ ወስዳ እንደነበር የሚታወስ ነው። ቦኮ ሀራም ናይጄሪያ ውስጥ እስላማዊ መንግስት ለመመስረት እንደ አውሮፓውያን የዘመን አቆጣጠር ከ2009 አንስቶ ውጊያ መጀመሩ የሚታወቅ ነው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማና ስድስቱ የፋርስ ባህረ ሰላጤ ሀገሮች ባለስልጣናት ከኢራን ጋር ያለውን የኒውክሌር ስምምነትና በኢራቅ፣ በሶሪያ፣ በየመንና በሊቢያ ያሉትን ጦርነቶች ጨምሮ በመካከለኛው ምስራቅ ጉዳዮች ዙሪያ የጀመሩት ውይይት ዛሬ ሐሙስ ቀጥለዋል። ስብሰባው የባህረ ሰላጤውን ክልል በጣም ፈታኝ ሁኔታ ላይ በሚገኝበት ወቅት የሚካሄድ መሆኑ ፕሬዚዳንት ኦባማ ተናግረዋል። ሰለሞን አባተ ክሪስ ሃንስ እና ስሚታ ኖርዋልድ የላኳቸውን ዘገባዎች ጨምቆ እንዲህ ያቀርበዋል።
ያለንበት ጊዜ እጅግ ፈታኝ ጊዜ ነው ብለዋል የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ከስድስቱ የፋርስ ባህረ ሰላጤ ሀገሮች መሪዎች ጋር ዛሬ እያደረጉ ባሉት ውይይት ላይ። መሪዎቹ ስብሰባ የተቀመጡት ከዩናይትድ ስቴትስ ዋና ከተማ ዋሽንግተን ዲሲ 100 ኪሎ ሜትር ወጣ ብሎ በሚገኘው ካምፕ ዴቪድ መናፈሻ ሲሆን ንግግራቸውን የጀመሩት ትናንት ምሽት ላይ ዋይት ሀውስ ቤተ መንግስት ውስጥ በተዘጋጀ እራት ላይ ነበር። ውይይቶቹ የሚያተኩሩት ኢራቅ፣ ሶሪያ፣ ሊቢያና የመን ውስጥ የሚካሄዱ ጦርነቶችን ጨምሮ በአካባቢው በተስፋፋው ቀውስ ላይ አሜሪካና የባህረ ሰላጤው አጋሮቿ ሊተባበሩ በሚችሉባቸው መንገዶች ላይ እየተወያዩ ነው። የዩናይትድ ስቴትስ ከባህረ ሰላጤው የትብብር ምክር ቤት ጋር ላላት የጸጥታ ግንኙነት ከፍ ያለ ዋጋ ትሰጣለች ብለዋል የፕሬዚደንቱ የብሔራዊ ጸጥታ ረዳት አማካሪ ቤን ሮድስ ለአልሁራ ዜና በሰጡት ቃል።
On a range of issues, we do want to work with the GCC to develop their ability to work together and their ability to work together with the United States.
የባህረ ሰላጤው ትብብር ምክር ቤት አባል አገሮች እርስ በርሳቸው መተጋገዝ የሚችሉባቸውን አቅሞቻቸውን ለማዳበር እንዲሁም እነርሱ ከዩናይትድ ስቴትስ ጋር መስራት የሚችሉበትን አቅም ለማጠናከር በሚችሉባቸው በጣም ስፋት ያላቸው ጉዳዮች ላይ መስራት እንፈልጋለን።
የትናንትናው የሥራ አራት ከመጀመሩ ቀደም ሲል ፕሬዚደንት ባራክ ኦባማ ከሳውዲ አረቢያ አልጋ ወራሽ ልዑል መሐመድ ቢን ናይፍና የንጉሥ ሳልማን ልጅ ከሆኑት ተከታይ አልጋ ወራሽ ልዑል መሐመድ ቢን ሳልማን ጋር ተገናኝተው ተወያይተዋል።
The United States and Saudi Arabia have an extraordinary friendship and relationship that dates back to
ዩናይትድ ስቴትስ እና ሳውዲ አረቢያ ቀደም ሲል ከፕሬዝዳንት ፍራንክሊን ሩዝቬልት እና ንጉስ ፋይዘል አንስቶ የዘለቀ እጅግ ልዩ የሆነ ወዳጅነትና ግንኙነት ያላቸው አገሮች ናቸው። እኛም ያንን ግንኙነት በጣም ፈታኝ በሆነው በዚህ ጊዜ በመገንባት እንቀጥላለን።
ፕሬዝዳንቱና የሳውዲ አረቢያ ልዑላን አልጋ ወራሾች ጋር ባደረጉት በዚሁ የትናንት ውይይታቸው ወቅት የመን ውስጥ እየተካሄደ ባለው ጦርነት ለሰብአዊ እርዳታ አቅርቦት ሲባል የተጀመረው ተኩስ ማቆም በሚጠናከርበት ሁኔታ ላይ መክረዋል። የዛሬው የካምፕ ዴቪድ ተሰብሳቢዎች የኩዌትና የቃታር ኤሚሮች እንዲሁም የባህሬን፣ የኦማንና የተባበሩት አረብ ኤሚሬቶች ከፍተኛ ባለስልጣናት ናቸው።
ማክሰኞ ማታ በአንድ የመንገደኞች ባቡር ላይ የደረሰውን አደጋ ዘመናዊ የፍጥነት መቆጣጠሪያ መሳሪያ ሊያስቀር ይችል እንደነበር አንድ የዩናይትድ ስቴትስ የፌዴራሉ ተቆጣጣሪ ተናገሩ። አደጋው በደረሰበት ወቅት ባቡሩ መሄድ የነበረበትም ፍጥነት በእጥፍ ጨምሮ ምናልባትም በሰዓት 160 ኪሎ ሜትር ይበር እንደነበር የብሔራዊ የመጓጓዣ ደህንነት ቦርድ አስታውቋል። በአሁን ወቅት ያለው የተጣራው የሟቾች ቁጥር 7 የደረሰ ሲሆን ቁስለኞቹ ደግሞ በአንዳንዶቹ በጽኑ ሆኖ ከ200 በላይ መሆናቸው ተገልጧል። 7 ፉርጎች የነበሩበትን ባቡር ይነዳ የነበረው ሾፌር መጠነኛ ጉዳት ደርሶበት ግን የታከመ ሲሆን በጠበቃው በኩል ካልሆነ በቀርም ለጊዜው ቃሉን ለፖሊስ ከመስጠት ተቆጥቧል። ፕሬዚዳንት ባራክ ኦባማና ባለቤታቸው ሚሼል በአደጋው እጅግ የደነገጡና ያዘኑ መሆናቸው ተገልጧል።
አፍጋኒስታን ዋና ከተማ ውስጥ በሚገኝ አንድ የእንግዶች ማረፊያ ቤት ላይ ለአንድ ሰዓት ያህል ለተካሄደውና የውጭ አገር ዜጎችን ጨምሮ ለ14 ሲቪሎች ሞት ምክንያት ለሆነው ጥቃት ታሊባን ኃላፊነት እንደወሰደ ዛሬ ሐሙስ አስታወቀ። የካቡል ፖሊስ አዛዥ አብዱራህማን በሰጡት ቃል መሰረት ጥቃቱ ትናንት ማታ ፓርክ ፓላስ በተሰኘው ሆቴል ውስጥ ለውጭ ዜጎች የተዘጋጀ ፓርቲ በሚካሄድበት ወቅት ነው የደረሰው። ያበቃውም ከአምስት ሰዓታት በኋላ ከአጥቂዎቹ መካከል 3 በፖሊስ እንደተገደሉ ነው ብለዋል አዛዡ። አንድ አሜሪካዊ መገደሉን የዩናይት ስቴትስ ኤምባሲ ሲያስታውቅ፣ የህንድ ባለስልጣናት በበኩላቸው 4 የፖሊስ አባላት እንደሞቱ አመልክተዋል።
በመጨረሻም የቻይናው ፕሬዚዳንት ዢፒንግ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን በትውልድ ከተማቸው ተቀብለው አነጋገሩ። ውይይታቸው በአጠቃላይ የሁለቱን አገሮች የኢኮኖሚና የዲፕሎማቲክ ግንኙነቶች በማጎልበት ላይ ያተኮረ እንደነበር ታውቋል። መሪዎቹ ዛሬ ሐሙስ በሻንግዚ ክፍለ ሀገር ዋና ከተማ ዢያን ውስጥ ያካሄዱት ውይይት በድንበር ውዝግብ ሲናቆሩ የቆዩት ሁለቱ ታላላቅ የእስያ አገሮች ለሰላምና ለአንድነት ያላቸውን ስምምነት ያሳየ መሆኑ ተነግሯል። ፕሬዚዳንት ዢ አንድን የውጭ አገር መሪ በትውልድ ስፍራቸው ሲያነጋግሩ ይሄ የመጀመሪያቸው ሲሆን ለቻይና መሪዎችም ጎብኚዎችን ከቤዥንግ ውጪ ማነጋገር ያልተለመደ እንደሆነም ተገልጧል። የህንዱ ጠቅላይ ሚኒስትር ሞዲ ከወራት በፊት የቻይናውን ፕሬዝዳንት ሺን በትውልድ ቦታቸው እንዲሁ ተቀብለው ማነጋገራቸው የሚታወስ ሲሆን ይሄ የቻይናው መሪ ጉብኝትም ያን ተከትሎ የመጣ መሆኑ ነው። አድማጮች፣ ዜናው አበቃ። ክቡራና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አዲሱ አበበና
አሉላ ከበደ ነን። በሰዓቱ የዓለም ዜና የጀመረው የሐሙስ ግንቦት አምስት ምሽት ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ከወዲሁ ባጭሩ እናስተዋውቅ።
At a time that we're facing challenges that no country can meet by itself, lifting people out of poverty, combating climate
change. ማን ማገር ብቻውን ሊወጣቸው የማይችል ሰዎችን ከድህነት ማውጣትን፣ የአየር ንብረት ለውጥን፣ የበሽታዎችን መዛመት የመሳሰሉ ፈተናዎችን እየተጋፈጥን ባለንበት ጊዜ ማህበራዊ ሥራ ፈጣሪዎችን ማገዝና መደገፍ፣ ማነቃነቅና ማደራጀት ጥራቸው የበዛ ሰዎች መፍትሄዎችን እንዲያገኙ ለማድረግ ይረዳል።
የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ናቸው የሰማችኋቸው። ሰሞኑን በዋይት ሀውስ ከወጣት ሥራ ፈጣሪዎች ጋር ውይይት ባደረጉበት ጊዜ ከተናገሩት የተወሰደ ነው። በምሽቱ ሳይንስና ሕይወት ፕሮግራም ይቀርባል። አድማጮች፣ አሁን የዕለቱ አብይ ርዕስ
ግንቦት 16 ቀን ከሚካሄደው አገር አቀፍና የክልል ምክር ቤቶች ምርጫ አስቀድሞ የአዲስ አበባ ከተማ ጎዳናዎች በገዢው ፓርቲ ኢህአዴግ የምርጫ ማስታወቂያ ሰሌዳዎች ተሞልታለች ይለናል ምርጫውን ለመዘገብ ወደ ስፍራው የተላከው ባልደረባችን ሄኖክ ሰማእግዜር። በዛሬው ዕለት የመዲናይቱን የተለያዩ አካባቢ ተዘዋውሮ እንደተመለከተው መጪው ጊዜ ከኢህአዴግ ጋር ብሩህ ነው የሚል መልእክት የሰፈረባቸው የማስታወቂያ ሰሌዳዎች በከተማይቱ ዋና ዋና ጎዳናዎችና አደባባዮች በብዛት ይታያሉ። የተቃዋሚ ፓርቲዎች በበኩላቸው ይህን መሰሉን ግዙፍ የማስታወቂያ ሰሌዳዎች ቀርቶ ትናንሽ ፖስተሮችን ለማሳተምና ከምርጫው በፊት ለማሰራጨት መቸገራቸውን ነው የሚናገሩት። ሄኖክ ሰማእግዜር
እዚህ የምገኝበት አየር ጤና ሰፈር አዲስ በተጠናቀቀ አንዳቢ ጎዳና ፊት ለፊት በሚገኝ አደባባይ ከሶስት የጠረጴዛ ቴኒስ መጫወቻ ሜዳዎች የሚበልጥ የማስታወቂያ ሰሌዳ ቆሟል። እንግዲህ ከቤተ መንግስት እስከ አምባሳደር ቲያትር ደግሞ ከዚያ በሁለት እጥፍ የሚበልጡ ሁለት የማስታወቂያ ሰሌዳዎች መጪው ጊዜ አሁንም ከኢህአዴግ ጋር ብሩህ ነው የሚል ጽሑፍ ይዘዋል። አሁን ከቤተ መንግስት ሽቅብ ወደ 4 ኪሎ መንገድ ልውሰዳችሁ። ፓርላማ አጠገብ ኢህአዴግ ምክር ቤትና 4 ኪሎ አደባባይ እንደዚሁ ተመሳሳይ መልእክት ያሰፈሩ የማስታወቂያ ሰሌዳዎች በትልቁ ለፈጣን ልማት ለዘለቄታ ሰላምና ዲሞክራሲ ኢህአዴግን ይምረጡ የሚል የቅስቀሳ ቃል ታትሞባቸዋል። እንግዲህ ምስሉ ላይ የምመለከተውን ልግለጽላችሁ፣ የህዳሴ ግድብ ፎቶግራፍ፣ የአዲስ አበባ ቀላል ባቡር፣ እንደዚሁም የተለያዩ የኢትዮጵያ መንግስት የያዛቸው የመሰረተ ልማት ግንባታዎች፣ መንገዶች፣ የኃይል ተሸካሚ መስመሮች፣ አልፎም የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ምስልና የተለያዩ የልማት ፎቶዎች ናቸው የሚታዩት። በአንጻሩ ደግሞ የተቃዋሚ ፓርቲዎች የምርጫ ማስተዋወቂያ ሰሌዳዎች በከተማዋ ውስጥ በስፋት አይታዩም። እንዲያውም የኤቱ ማለትም እንዲያው ግፋ ቢል አንድ ክንድ ወደ ጎን አንድ ክንድ ከጋት ቁመት ያላቸው ፖስተሮች ናቸው አልፎ አልፎ የሚታዩት። እንግዲህ በተዘዋወርኩባቸው አካባቢዎች የገዢው ፓርቲ የማስተዋወቂያ ሰሌዳዎች እንደዚሁም በጥቁርና ነጭ ህትመት የኢህአዴግን ምልክት ንብ ምስል ከእጩዎች ፎቶግራፍ ጋር የያዙ ወረቀቶች በየግድግዳው በያጥሩ አልፎም የመብራት ተሸካሚ እንጨቶች ላይ ተለጥፈው ተመልክቻለሁ። በአምስተኛው የሀገር አቀፍ ምርጫ ድምፅ የሚሰጡ የአዲስ አበባ ከተማ ነዋሪዎች ካርዳቸውን በእጃቸው ማስገባታቸውና የሚበጃቸውን ያመኑበትን ወገን ለመምረጥ መዘጋጀታቸውን ያስረዳሉ። እንግዲህ በለፍተ ቀደም የሰበሰብኳቸው የህዝብ አስተያየቶች እንደሚያመለክቱት በአንድ ወገን ወጥ የሆነ አስተያየቶች የተስተናገዱበት ነው። በሌላ ጎን ደግሞ ይለፈኝ፣ ግድ የለም፣ ዛሬ ራሴን ላቅብ የሚሉ የከተማዋ ነዋሪዎች ለመናገር ወይም ለመጠየቅ አለመፍቃዳቸውን ነው የገለጹት። በድምፅና በምስል ከሰበሰብናቸው አስተያየቶች እንደተረዳነው ከሆነ የምርጫ ቅስቀሳውን በቴሌቪዥን በተካሄዱ ክርክሮች በራሳቸው ኑሮና በግላቸው አመለካከት ቃኝተው ድምፅ ለመስጠት መመዝገባቸውን ነው የሚናገሩት። በአቅም ረገድ በገዢው ፓርቲ ኢህአዴግና በተቃዋሚዎች መካከል ደግሞ በተለይ በማስተዋወቅ ዘመቻው በምረጡኝ ዘመቻው ልዩነት መኖሩን ነዋሪዎቹ ይገልጻሉ። እስኪ አስቀድመን 5 ኪሎ እንቆይ።
ለገሰ ይሉ እባላለሁ። የምሰራው ስራ ጽዳት አገልግሎት ነው። በማህበር ተደራጅቼ ነው የምሰራው። ግንቦት 16 ለሚደረገው ምርጫ ራሴ ይሆነኛል ያልኩትን ለመምረጥ ዝግጅት እየተጠባበቅኩ ነኝ። መረጃ አግኝቻለሁ በበቂ ሁኔታ ሲከታተል ነበረ እና በተለይም በቴሌቪዥን የሚተላለፉ ክርክሮች አመልጡኝም እከታተላለሁ። በተለያዩ ስብሰባ ቦታዎችም ግንዛቤ ጨብጫለሁ በደንብ አድርጌ። በተለይም የዘንድሮ የ2007 ምርጫ በቴሌቪዥን የቀረቡት ክርክሮች ጥሩ ግንዛቤ ያስጨበጡ ነበር ብዬ ነው የሚያምነው። እኔ በራሴ በኩል ራሳቸው ፖሊሲ ያስተዋወቁ ነበርና እነዛን ፖሊሲያቸው ነው በደንብ አድርጌ እለየውኝ። እኔ የሚሆነኝ ፖሊሲ ብዬ ከዛ ነው የሚይዘው። ገብቷል። እንግዲህ ልጆች አሉኝ፣ የቤተሰብ ኃላፊ ነኝ፣ ያስተማርኳቸው ነው። አንተ ብቻ ነው የምታስበውና አሁን ከቤተሰብ ጋር የምታስበው ለየብቻ። እነዚህን ሁሉ ግምት ውስጥ ባስገባ መልኩ ነው እንግዲህ ክትትል ሲያደርግ ነበር። የትኛው ይሆነኛል ስል ለግሌ ለብቻ ብቻ አይደለም ለልጆቼ ለቤተሰቦች ጭምር በማሰብ ነው። እና ዞሮ ዞሮ የዘንድሮ የተሻለ ነው ይሁን ይሻላል ከባለፈው። እና የሚቀሩ ነገሮችም ይኖራሉ። በተለይ በክርክሩ ላይ ስንሰማ ራሱን የመግለጽ አቅም በጣም ውስንነቶች ይታይባቸው ነበረና እነዛ ነገሮች አሉ። ዞሮ ዞሮ ግን በቄን እኔ ለይቻለሁ ብዬ አስባለሁ።
ይሆነናል የምንለው ልንመርጥ
እኔም እንደዛው ነው መልሴ። ማለት ይሆነኛል የምለውን ፓርቲ ያስተዳድረኛል የምለውን ለመምረጥ እና አሁን ተማሪዎች ነን፣ ዘንድሮ ተመራቂዎች ነን።
እሺ፣ የምማረው ኤልኤም ኢንተርናሽናል የሆቴል ቱሪዝም ነው። እንዲሁም እየሰራው ነው፣ በግሌ ለመስራትም እንደዚሁ እየጣርኩ ነው።
እኔም እዛው ኤልኤም ነው የምማረው፣ የሆቴል ቱሪዝም ትምህርት ነው የምማረው። መስራት የምፈልገው በዛው ነገር ነው፣ ግን ደግሞ ከሱ የተሻለ ነገር በንግዱ ዙሪያ ትንሽ እየሞከርኩ ነው። ማለት ሁሌ ማታ ማታ በቴሌቪዥን የምርጫ ፓርቲዎች በሚያደርጉት የምረጡ እንቅስቃሴ ላይ ማንን መምረጥ እንዳለብኝ ግንዛቤ ወስጃለሁ። እንደገና ደግሞ ማንን መርጬ የመረጥኩት ፓርቲ አስተዳድረኛል የሚለውንም ነገር አምኜ የራሴን ዝግጁ ሆኜ ተዘጋጅቻለሁ። ቀኑን ብቻ ነው የምጠባበቀው።
እኔም እንደዛው ያስተዳድረናል፣ ነገ ብሩህ ተስፋ ያሳየናል። ለወጣቶች እንዲሁም ለሚያድጉት ፈለግ ለሚይዙት ነገር በቃ ጥሩ እንቅስቃሴ ያሳየል የሚለውን ነገር ለመምለጥ ቆርጠን ተነስተናል ማለት ነው።
አሁን የምገኘው በተለምዶ 5 ኪሎ የሚባለው አካባቢ ነው፣ ቅድስት ማርያም ቤተክርስቲያን ገባ ብሎ። ይህ በአዲስ አበባ መስተዳድር ውስጥ የምርጫ ክልል 12 እና 13 ነው የሚባለው። እንግዲህ በዚህ የምርጫ ክልል ውስጥ ከጀርባ የምትመለከቷቸው ፖስተሮች የተለያዩ ፓርቲዎች የምረጡኝ ዘመቻቸውን የሚያከናውኑባቸው ናቸው። እዚህ የምትመለከቱት የንብ ምልክት ያለው የገዢው ፓርቲ ኢህአዴግ ነው። የእጅ ምልክት ያለው ደግሞ የመድረክ እጩ ተወዳዳሪ እዚህ ላይ ይገኛሉ። በስተግራዬ በኩል ደግሞ የምትመለከቱት የመኢአድ እጩ ተወዳዳሪ ናቸው። ምልክታቸውም ዋሊያ ነው። እንግዲህ እየተዘዋወርኩኝ በዚህ ሰፈር የሚኖሩ ሰዎችን ሳነጋግር ነበር። በዚህ ምርጫ ወቅት ለእናንተ ድምጻችሁ እንድትሰጡ የሚያነሳሷችሁ ወይም ደግሞ ድምጽ የመስጫ መስፈርቶቻችሁ ምንድናቸው ብዬ ጠይቂያቸው ነበር። በስፋት ከትምህርት ጀምሮ እስከ ጤና እስከ ልማት እንደዚሁም ደግሞ በግል ህይወታቸው ለውጥ ሊያመጡ የሚችሉ የስራና የትምህርት እድሎችን ነው ሲጠቅሱልኝ የቆዩት።
ስሜ ዲሌቦ ኑሬ ይባላለሁ። የሚኖርበት ሰፈር በአራዳ ክፍለ ከተማ ወረዳ 6። ምርጫው ሰላማዊና ዴሞክራሲያዊ በህዝብ ዘንድ ታማኝነት ያለበት ህዝብን ያሳተፈ ነው በመካሄድ ላይ ያለው። ሰላማዊ ዴሞክራሲያዊ የሆነ አንድ ሰው ከተወዳዳሪ ፓርቲዎች ጋር የፈለገውን መምረጥ የሚችልበት ማለት ነው።
በማስከተል ወደ 6 ኪሎ ዩኒቨርሲቲ አመራለሁ። ማየት የተሳናቸው ሁለት ወጣቶችንም እዚሁ ዩኒቨርሲቲ ፊት ለፊት አግኝቼ ነበረ። የአንዱ የመራጭ ካርድ የወሰደ ሌላኛው ደግሞ የመራጭ ካርድ ያልወሰደ ናቸው። እስኪ እንስማ።
ያው እኔ በበኩሌ አልወሰድኩም። ያልወሰድኩበትም ደግሞ ግን ምክንያት አለኝ። በተለይ በቀበሌ የመጣ በቀበሌን ገንዘቤን የምሰራበት የነበረትና እንደዚህ ሎተሪና ሬዲዮ ተንከራትቼ የሰበሰብኳትን ገንዘብ እና የገዛሁትን ንብረቴን በሙሉ ቀበሌ አብልቶብኝ ስለቀረ ለወያኔ ዝም ብሎ ለኃላፊ አውቶ መንገድ ላይ በመጣሉ እኔ ምርጫውን እንዳወጣ አልተገደድኩም። ራሴም ደግሞ አእምሯዊ ስራ ላመነልኝ በዚህ ብቻ ያው ምርጫው ካርዱ እንዳልወስድ አድርጌያለሁ። ለምን በየቦታው ብትሄድ ለአካል ጉዳተኞች ምንም አይነት ምቹ የሆነ ነገር የለም። በየቦታው ብትሄድ ትቦ ተከፍቶ ነው፣ በየቦታው ብትሄድ ገደል ነው። ምንም አይነት አማራጭ የለንም። ስለዚህ ከምርጫ ካርድ ራሴን ባገል ይሻላል የሚለውን ይህ ምንም አይነት የምርጫ ካርድ አላወጣውም በበኩሌ ማለት ነው። ሌላው ደግሞ ምንድነው መማር የሚገባኝን የትምህርት እድል አላገኘውም።
በዛሬው ዕለት ያነጋገርናቸው የመድረኩና የኦፌዴን መሪ ዶክተር መረራ ጉዲና ኢህአዴግ በተለይ የማስታወቂያና የገንዘብ አቅሙ ከፍ ያለ ቢሆንም ለውጥ የሚያመጣው እርምጃ እሱ እንዳልሆነ ይገልጻሉ። ሁለት ምክንያቶች አሉ ይላሉ ዶክተር መረራ።
ኢህአዴግ ሁለት ምርኩዞች አሉት፣ ምርጫ ቦርድና ጠመንጃ። ሁለቱም ካስወጣ ለምሳሌ እንደ ኦሮሚያ አይነት እናሸንፋለን፣ ምንም ጥያቄ ሁለቱም ምርኩዞቹን አስቀምጦ ከተወዳደረ ኢህአዴግ ሁለቱም ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት ይገዛል ይፈርምለታል። ችግሩ እሱ ነው።
ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከአዲስ አበባ።
የዘንድሮው የኢትዮጵያ ምርጫ ካለፉት ሁለት ምርጫዎች የቀዘቀዘ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ይሁን እንጂ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ግን በዚህ አይስማሙ። በኦሮሚያ የተለያዩ አካባቢዎች የምርጫ ዘመቻ በማድረግ ላይ የሚገኙት ዶክተር መረራ ከመራጩ ሕዝብ ስሜትና የለውጥ ፍላጎት አንጻር የዘንድሮ ምርጫ ከ2002 የተሻለና ወደ የተጠጋ ነው ይላሉ። እስክንድር ፍሬው ነው ዘገባውን የላከው።
በትውልድ ቦታቸው ምዕራብ ሸዋ ባለፉት ምርጫዎች ሁሉ የተወዳደሩት ታዋቂው የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና አብላጫ ድምፅ አግኝተው እንደሚመረጡ ያምናሉ። በምዕራብ ሸዋና በሌሎችም የኦሮሚያ አካባቢዎች ቅስቀሳ እያደረጉ የሚገኙት የመድረክ ምክትል ሊቀመንበር የደጋፊዎቻቸው አቀባበል ብርታት እንደሆናቸው ይናገራሉ። በ1997ና በ2002 ዓ.ም የተካሄዱትን ምርጫዎች የሚያስታውሱና የዘንድሮው የቀዘቀዘ እንደሆነ የሚናገሩ አስተያየት ሰጪዎች አልጠፉም። ዶክተር መረራ ግን በዚህ አይስማሙም። ለቅስቀሳ በተዘዋወሩበት ወቅት የህዝቡን የመምረጥ ስሜትና የለውጥ ፍላጎት መመልከታቸውን ነው የሚገልጹት።
በግሌ የዘንድሮ ምርጫ ወደ 97ቱ የህዝብ ጎርፍ እንዳልፈጠረ ይናገራል፣ ግን ወደዛ ይጠጋል። ከ2002 ይልቅ ወደ 1997ቱ ይጠጋል።
እንዴት?
በሚንቀሳቀስ ህዝብም በማቅረብ ለምሳሌ አሁን የዛን ጊዜ ህብረት ነበር። ህብረት የዛን ጊዜ ያቀረበው ተጋዛሮች ብዛት 241 ይመስለኛል። አሁን ትንሽ ከፍ ብለናል።
አሁን 262 ነው።
እኛ ምርጫ ቦርድ ያሳየኝ 270 ነው። እንደዛም ቢሆን እኛ የምናውቀው 303 መሀል ምን እንደሆነ ምርጫ ቦርድ እስካሁን አልነገረኝም የት እንደደረሱ። ምክንያቱም ምንድን ነው አንዳንድ ጊዜ አሞሌና ዱላ ይዞ ነው የሚንቀሳቀሱ። በአሞሌ የሚያስወጣቸው ሊኖሩ ይችላሉ፣ ገና በዱላ የሚያስወጣቸው ሊኖሩ ይችላሉ። ያንን ታሳቢ አድርጎ ሊሆን ይችላል እንጂ በእኛ ሊስት ላይ 303 መቀመጫዎች የተወዳደሩ ነው። እና በተለይ በህዝቡ ስሜትና እንቅስቃሴ ውስጥ አንዳንድ ወጣቸው እንደ ኦሮሚያ አይነቱ ከ97 ይበልጣል። ትግራይንና 97 ኢንፋክት ትግራይ ብዙ አልነበረም። ትግራይ ቢሆን አሁን ይሻላል ማለት ነው። ደቡብ አካባቢ እርግጠኛ አይደለሁም። እኔ የተሻለ የማውቅበት ኦሮሚያ አካባቢ ግን በየትኛው ሚዛን ከ97ቱ ዘንድሮ ይበልጣል።
የ2002ቱ ምርጫ ከዘንድሮ የሚሻለው ከተቃዋሚ ፓርቲዎች ትብብር አንጻር መሆኑን ዶክተር መረራ ይናገራሉ። ይህም ሆኖ የዘንድሮውን ምርጫ አጠቃላይ ሁኔታ ለመገምገም ጥቂት ጊዜ መጠበቅ እንደሚያስፈልግ የመድረኩ ምክትል ሊቀመንበር አስረድተዋል። ነጻና ዲሞክራሲያዊ ከሆነ ግን ተቃዋሚዎች ማሸነፋቸው እንደማይቀር ነው የገለጹት።
ኢህአዴግ አልኩ እኮ ጠመንጃና በምርጫ ቦርድ ነው የሚያሸንፈን። ኢህአዴግ ሁለቱ ምርኩዞቹን አስቀምጦ በአንድ ወር ስራ ተቃዋሚዎቹ ኢህአዴግን ካላሸነፉ ኢህአዴግ እሱ ገና 20-30 ዓመት ይላል፣ እኔ ደግሞ 100 ዓመት እንዲገዛ ይፈርምለታል። ችግሩ እሱ ነው። አሁን ለምሳሌ ገጠር እየዞሩ ምን እንደሚያደርጉ ታውቃለህ? ንብን ትመርጣለህ ፈርም እያሉ የቀበሌ አስተዳዳሪዎች እያስፈረሙ ነው። ሀረር ላይ ሰምቻለሁ፣ አርሲ ሰምቻለሁ፣ አምቦ ሰምቻለሁ፣ ሁሉም ቦታ ነው የንብ ምልክት። እዚህ ላይ ምልክት አድርጉልን፣ ከዚህ በኋላ እንደውም የምርጫ ቀን መምጣት አያስፈልጋችሁም አይነት ሁሉ ጭምር ነው።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከኢህአዴግ በመቀጠል በርካታ እጩዎችን ለውድድር ማቅረቡን የምርጫ ቦርድ መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የትንታኔ ርዕስ ስንሻገር ወደ ብሩንዲ ወስደናል። በብሩንዲ ዋና ከተማ በቡጁምቡራ አንድ የአገሪቱ ከፍተኛ ወታደራዊ ጀኔራል መፈንቅለ መንግስት ማካሄዳቸውን ባወጁ ማግስት የጦር ሰራዊቱ ተቀናቃኝ አንጃዎች ዛሬ እርስ በርስ እየተታኮሱ ነው ይላል ከስፍራው የደረሰን ዘገባ። ቡጁምቡራ የሚገኘው ባልደረባችን ጌብ ጀስሎ እንደዘገበው ውጊያው በአብዛኛው ያተኮረው በመንግስቱ የዜና ማሰራጫ ማዕከል አካባቢ ነው። ሰለሞን ክፍሌ ዝርዝሩን ይዟል።
ይህ እኩለ ሌሊት ላይ የጀመረው ተኩስ እየተፋፋመ የመጣው ጎህ ሲቀድ ነው። ዛሬ በአብዛኛው ውጊያው ሲካሄድ የሚታየው ደግሞ በፕሬዝደንቱ ታማኝ የጦር ሰራዊት ኃይሎችና በተቃዋሚ አንጃዎቹ መካከል ነው። ብዛት ያላቸው ፖሊሶችም የገዢውን ፓርቲ የሲኤንዲዲኤፍዲዲ ጽህፈት ቤትን ለመጠበቅ በአቅራቢያው ተመድበው ይታያሉ። አንድ ስሙ እንዳይጠቀስ የገለጸ የከተማዋ ነዋሪ ለቪኦኤ ሲናገር አሁን ያለው ሁኔታ ለሲቪሉ በጣም አደገኛ ነው ብሏል።
የምንሄደው ወደ ስራ ነው እያልን እየነገርናቸው እንኳ ያለምንም ጥያቄ በቀጥታ ወደ እኛ ይተኩሳሉ። ዝም ብለው ነው የሚተኩሱት፣ ጥያቄ የለም።
ሌላው የከተማዋ ቡጁምቡራ ነዋሪ ጉጉሶኒ ቡዌንዚ ይባላል። እርሱም እንደዚሁ ከፖሊሶች ጋር መፋጠጡን ነው ያስረዳው።
ፖሊሶች አካባቢውን ይጠብቃሉ። ማንኛውም በዚያ በኩል አቋርጦ መሄድ የሚፈልግ ወይም የሚሞክር ሰው ካለ እንዲመለስ ነው የሚነገረው።
በሀገሪቱ ሰዓት አቆጣጠር ከቀትር በኋላ ጀምሮ የከተማይቱ መንገዶች በሙሉ ረጭ ብለው ሰው ሲዘዋወር አይታይባቸውም። በከተማይቱ ከተለያዩ አቅጣጫዎች አሁንም የተኩስ ድምፅ እየተሰማ ሲሆን ፖሊሶች ቁልፍ የመኪና መተላለፊያና መስቀለኛ መንገዶችን ይጠብቃሉ። ሀገር አስተዳደር ሚኒስቴር አቅራቢያ በሚገኝ የእግረኞች መተላለፊያ መንገድ ዳር የአንድ ወታደራዊ አስከሬን ይታያል። የተገደለው ወታደር የመፈንቅለ መንግሥቱ ደጋፊ መሆኑን ወታደሮች ለሮይተርስ የዜና ወኪል ተናግረዋል። በመግቢያው ላይ እንደተገለጸው ዛሬ ተኩሱ ይበልጥ ተፋፍሞ የሚታየው መንግሥት በሚቆጣጠረው ማስታወቂያ ሚኒስቴር የራዲዮና ቴሌቪዥን ማሰራጫ ሕንጻ ዙሪያ ነው። ፕሬዚደንት ፒየር ኩሩንዚዛ አሁንም ሀገሪቱን እየተቆጣጠሩ ያሉት እርሳቸው መሆናቸው የተገለጸበት ማስታወቂያ ከተነገረ በኋላ ስርጭቱ ለጥቂት ጊዜ ተቋርጦ እንደነበር ተስተውሏል። የመፈንቅለ መንግሥቱ ደጋፊ ቃል አቀባይ ዚኖ ዳዳባንዴ ለቪኦኤ የማዕከላዊ አፍሪካ አገልግሎት እንዳስረዳው ከሆነ የፕሬዝደንቱ ተቃዋሚ ወታደሮች ሕንፃውን ለቀው ከሄዱ በኋላ አሁን እየተቆጣጠሩ ያሉት የደጋፊ አንጃዎቹ ኃይሎች ናቸው። በዛሬው ዕለት ሌሎች የግል ራዲዮ ጣቢያዎችም ጥቃት ደርሶባቸዋል፣ የተቃጠሉም አሉ። ፕሬዚደንት ኩሩንዚዛ በሀገራቸው የተቀሰቀሰውን የፖለቲካ ቀውስ አስመልክቶ ከአካባቢው ሀገሮች መሪዎች ጋር ለመወያየት ትላንት ታንዛኒያ መግባታቸው ይታወቃል። በቀድሞ የቡሩንዲ የሕዝብ ደህንነት ሹም በጎድፍሮይድ ዮምባሬ የመፈንቅለ መንግሥቱ ሙከራ መደረጉ የተገለጸው ፕሬዚደንቱ ለሶስተኛ ጊዜ ሀገሪቱን ለመምራት በሚደረግ ምርጫ አሳተፋለሁ ሲሉ የደረሱበትን ውሳኔ በመቃወም ሕዝቡ ለበርካታ ሳምንታት በየጎዳናው እየወጣ ድምፁን ማሰማቱን ተከትሎ ነው። የፕሬዝደንቱ ለሶስተኛ የሥራ ዘመን መወዳደር የሀገሪቱን ሕገ መንግሥትና ለ13 ዓመታት የዘለቀውን የእርስ በርስ ጦርነት ስምምነት ይጻረራል ሲሉ ተቃዋሚዎች ያስረዳሉ። በቡሩንዲ ይህ ሁከት ተባብሶ የታየው የዓለሙ ድርጅት የጸጥታው ምክር ቤት አባላት ቀውሱን አስመልክቶ አስቸኳይ ውይይት በጀመሩበት ወቅት ነው። የቡሩንዲ ሕዝብ እንዲረጋጋና ከግጭቶች እንዲታቀብ ዋና ጸሐፊ ባንኪሙን ተማጽነዋል። የቡሩንዲ ጦር ኃይሎች አዛዥ ትላንት መፈንቅለ መንግሥቱ መክሸፉን ቢገልጹም የኩሩንዚዛን መሰናበት የሚፈልጉ ወገኖች ደግሞ አልተዋጠላቸውም። ፕሬዚደንት ፒየር ኩሩንዚዛ ትላንት ከሀገር ለስብሰባ ጉዳይ ተብሎ ከመውጣታቸው በቀር እስካሁን በትክክል የት እንዳሉ የታወቀ ነገር የለም። የፈረንሳይ ዜና አገልግሎት ግን ፕሬዚደንቱ ስፍራው በውል ባልተገለጸ በአንድ ዳሬ ሳላም ታንዛኒያ በሚገኝ ቦታ እንደሚገኙ ዘግቧል። ቡሩንዲ በዚህ ዓመት መጨረሻ ገደማ ልታደርግ ያሰበችውን የፕሬዝደንታዊ ምርጫ ቀን ታዘገይ ዘንድ የጠየቁት የምስራቅ አፍሪካ ሀገሮች መሪዎች የመፈንቅለ መንግሥቱን ሙከራ ደግሞ አውግዘዋል።
We all agreed. Conditions at the moment are not conducive for elections to be held.
አሁን የሚታየው የአገሪቱ ሁኔታ ምርጫ ለማካሄድ የሚያስችል አለመሆኑን ሁላችንም ተስማምተናል። በመሆኑም የብሩንዲ ባለሥልጣናት የወቅቱ መንግሥት ከተሰጠው የሥልጣን ዘመን ባልበለጠ ጊዜ የምርጫውን ጊዜ ሰሌዳ እንዲያራዝሙ ጥሪ እናስተላልፋለን።
ይህ በእንዲህ እንዳለ እዚህ በዋሽንግተንም የዋይት ሀውስ ቤተ መንግሥት የአካባቢው ሀገሮች መሪዎች በቡሩንዲ ሰላምና አንድነት ለማስፈን ለያዙት ጥረት ድጋፉን እንደሚሰጥ አስታውቆ ተፋላሚ ወገኖች ሁሉ የጦር መሳሪያቸውን እንዲያስቀምጡ አስገንዝቧል።
ወደ ምሽቱ የመጨረሻ ቅንብር እናልፋለን። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ከ13 ዓመታት በፊት እንደ አውሮፓ አቆጣጠር መስከረም 11 የተፈጸመውን የአሸባሪዎች ጥቃት ተከትሎ የወጣውን ፓትሪዮቲክ አክት የተባለውን ሕግ የሚያጠናክር፣ በሌላ በኩል ደግሞ በሚሊዮኖች የሚቆጠሩ አሜሪካውያን የስልክ ጥሪ አሃዛዊ መረጃዎች መሰብሰብን የሚያግድ ሕግ በከፍተኛ ድምፅ አጽድቋል። ዩኤስኤ ፍሪደም አክት የተባለው አንቀጽ ብዙውን ጊዜ በተከፋፈለው ምክር ቤት ባልተለመደ ሁኔታ የተባበረ ድጋፍ አግኝቷል። በሕግ መወሰኛው ምክር ቤት ግን ሂደቱ ቀላል ላይሆን ይችላል። ዘጋቢያችን ሲንድ ሼን ከምክር ቤቱ ሕንፃ የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
የብሔራዊ ጸጥታ አገልግሎት በኮንትራት የተቀጠረ ሰራተኛ የነበረው ኤድዋርድ ስኖደን የዩናይትድ ስቴትስ የስለላ አገልግሎቶች በመደበኛ አሜሪካውያን ላይ የሚያካሄዱት የስለላ ተግባር ምን ያህል እንደሆነ ባጋለጠበት ወቅት በዓለም አቀፍ ደረጃ ቁጣ ማስከተሉ ይታወሳል። የአሜሪካ ሕግ አውጪዎች የስለላ አገልግሎቶቹ የአሜሪካውያንን መብት ሳይጥሱ የሀገሪቱን ደህንነት ለመጠበቅ የሚያስችሏቸው መሳሪያዎች ለመስጠት የሚያስችል ሕግ ለማውጣት ሲሰሩ ቆይተዋል። የሕግ መወሰኛው ምክር ቤት የፍርድ ኮሚቴ ሊቀመንበር የሆኑት ሪፑብሊካዊ ባብ ጉድላት ዩኤስኤ ፍሪደም አክት በግል ነጻነትና በብሔራዊ ጸጥታ ጥበቃ መካከል ሚዛን መጠበቅ እንደሚቻል አረጋግጧል ብለዋል።
I made the pledge to my colleagues in Congress and to the American people that Americans' liberty and America's security can coexist.
በሕግ መምሪያው ምክር ቤት ላሉት የሥራ ባልደረቦቼና ለአሜሪካ ሕዝብ የገባሁት ቃል የአሜሪካውያን ነጻነትና የአሜሪካ ጸጥታ አብረው ሊኖሩ ይችላሉ የሚል ነበር። እነዚህ ሁለቱ መሠረታዊ ጽንሰ ሐሳቦች የማይተቃቀፉ አይደሉም።
ዲሞክራቱ የምክር ቤት አባል ጆን ኮነርስ በበኩላቸው የሕጉን መጽደቅ አሞግሰዋል። የስልክ ጥሪዎችን አሃዝ በገፍ የመሰብሰቡን ተግባር የሚያቆም ከመሆኑም በላይ ማንኛቸውም የስለላ ፕሮግራሞችን በሚመለከት አዲስ ግልጽነት እንዲኖር ያደርጋል ብለዋል።
ዛሬ ከሚገባው በላይ ርቆ በሄደው የስለላ ፕሮግራም ላይ ገደብ ለማድረግ የሚቻልበት ያልተለመደ ዕድል አግኝተናል።
አንዳንድ ተራማጅና ለግል ነጻነት ተሟጋጅ ዲሞክራቶች የፓትሪዮት አክት ሕጉ የብሔራዊ ጸጥታ አገልግሎት በስለላው ፕሮግራም ላይ በቂ ገደብ አላደረገም የሚል እምነት ስላላቸው በመጪው ሰኔ ወር መባቻ ላይ ቢከስም በመረጡ ነበር። በሕግ መወሰኛው ምክር ቤት ግን በርካታ ከፍተኛ ቦታ ያላቸው ሪፑብሊካውያን የፓትሪዮት አክቱ ለውጥ እንዲደረግበት አይፈልጉም። ሪፑብሊካዊ ሴናተር ጆን ኮነርስ
Some in the intelligence community have said that the bulk data collection that I've described here
አንዳንድ በስለላው ክፍል ኮሚቴ ውስጥ ያሉ ሰዎች በገፍ የስልክ ጥሪ አሃዞችን መሰብሰቡ የዩናይትድ ስቴትስ የጸጥታ ደህንነት በበለጠ እንዲጠበቅ አድርጓል። በዩናይትድ ስቴትስ ላይ የአሸባሪ ጥቃት ከመከፈቱ በፊት ከነበረው በአሁን ወቅት የተሻለ የሆነውም ለዚህ ነው ይላሉ።
የሕግ መወሰኛው ምክር ቤት ስለ ጉዳዩ ይነጋገር እንደሆነ ግልጽ አይደለም። የፓትሪዮት አክት ሕጉ እንዲቀጥልም ሆነ በመጪው ሰኔ አንድ ቀን እንዲያከትም ሁለቱም የምክር ቤት ክፍሎች ማጽደቅ ይኖርባቸዋል።
አድማጮቻችን ሳይቀጥል አዲስ
የፕሮግራም ማሳሰቢያ ይኖረናል።
ለከረ አሁን የፕሮግራም ማሳሰቢያችን ለጥያቄው ሳምንታዊ ፕሮግራም የፊታችን ቅዳሜ ለሚያቀርበው ፕሮግራም ሁለት እንግዶች ጥያቄዎቻችሁን በማቅረብ እንድትሳተፉ ነው እንጋብዘው። በመወያያው ርዕስ ባሳለፍነው ሳምንት መገባደጃ በዋሽንግተን ዲሲ በተካሄደው የሁለት ቀናት ጉባኤ ከቀረቡት ጥናታዊ ጽሑፎች አንዱ በእንግሊዝኛ የቀረበ ነው። በግርድፉ ወደ አማርኛ ሲመለስ ኢትዮጵያን ዲሞክራሲያዊት አገር ማድረግ በሚል ርዕስ ያቀረቡት የምጣኔ ሀብት ባለሙያ ዶክተር ዳንኤል ተፈራና ጉባኤውን ያዘጋጀው ኢሳት ቴሌቪዥን ጣቢያ ዋና ስራ አስፈጻሚው አቶ ነአምን ዘለቀ ናቸው እንግዶቹ። ዲሞክራሲና እውንነቱን ለማረጋገጥ በሚደረጉ ጥረቶች ምንነት ዙሪያ ያተኩራል። ለጥናታዊ ጽሑፉ አቅራቢ ዶክተር ዳንኤል ተፈራ እንዲሁም ለጉባኤው አዘጋጅ ኢሳት ዋና ስራ አስፈጻሚ አቶ ነአምን ዘለቀ የምታቀርቧቸውን ጥያቄዎች እስከ ዛሬ ምሽት ድረስ እስከ ነገ ጠዋት ድረስም ከደረሰን ይሆናል። ነገ ጠዋት ነው ፕሮግራሙ የሚዘጋጀው። መልእክቶቻችሁን በኢሜይልም በስልክም አድርሱን። ሌላም የፕሮግራም ማሳሰቢያ አለ።
በአካባቢዎ ያዩትንና ያስደሰቶትን ያስገርሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጅዎ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምፅ ራዲዮ የአፍሪቃ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሎታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ
ለአይኦኤስ ተጠቃሚዎች ተጠቃሚዎች ከአፕ ስቶር
ለኖኪያና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች ፕሮግራማችን እስከ ምሽቱ 4 ሰዓት ለሚቀጥሉት 24 ደቂቃዎች ይካሄዳል። አሁን የሙዚቃ መስሚያ ዝግጅት ላይ ወይም ሰዓት ላይ ደርሰናል። በነገራችን ላይ እናንተ ማስተያየቶች አሉን፣ ግን ሰዓታችን አይተን እንደ ሰዓቱ ሁኔታ እናቀርባለን። ሙዚቃው
ጀምሯል። አዲሱ ማዲንጎ አፈወርቅ ነው በቅርቡ ከተጫወታቸው ግሩም ዜማዎች አንዱን እንጋብዘው። ታዲያ ለምን አታጀበው?
ቆይ ማዲንጎ ነው
ማዲንጎ?
አዎ እሱ ነው አለበለሽ
Krum
እሱ ያለ ማስጠንቀቂያ ነው እኮ። በነገር ላይ ይሄን ልጅ በማድነቅ ጥቂት መናገር ፈልጋለሁ።
ማዲንጎ
እንደ ኤፍሬም ሆኖ ጀመረ። የማናውቀው አንድ ድምፅ አመጣ። አሁን ደግሞ
ያሰፋ ባትን ሲጫወት ግሩም አድርገው ነው። ብዙ ድምጾችን የቴዎድሮስ ታደሰን ሲጫወትም ሰምቼዋለሁ። በጣም ግሩም ድምጽ ያለው ድምፃዊ ነው። እናመሰግናለን ማዲንኮን። አሁን ሁለተኛው አጋማሽ ስርጭታችን ተጀምረዋል። ባህልና ማህበረሰብ
ባልና ማህበረሰብ ባለፈው ሳምንት መቅረብ የነበረበት አሁን ሰዓት ሳይበቃ ወይም ጊዜ አተን የቀረው አሉላ እንዳትቆጣ። የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር መቼም ያነጋግራል ይላል አሉላ። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሶስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ይህንኑ መነሻ በማድረግ ባህልና ማህበረሰብ ባለፈው ሳምንት ከሁለት የአውደ ጥናቱ ተሳታፊ ባለሙያዎች ጋር የጀመረው ውይይት በጉባኤው ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችም መልከት አድርጓል። አሉላ ቀደም ሲል እንዳልኩት የምሽቱን በቀደመው ዝግጅቱ ያነሳው ማለት ነው አንድ ጭብጥ መለስ ብሎ በማስታወስ ነው የሚጀምሩት። ቀጥሎ አሉላ
ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት።
ከ2004 ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራዕይም አለው። 2025 ላይ ከ10 ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ራዕይ አለው። ይህን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮች መሰረት አድርጎ ነው የተመሰረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን፣ አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ለምሳሌ በመማር ማስተማሩ ሂደት በሙሉ ትምህርት ላይ የዋለ ቋንቋ አይደለም። ወደ ከፍተኛ ተቋም ከፍ ስንል አንመራመርበትም፣ አንማርበትም፣ አናስተምርበትም። ለዚህ ደግሞ ምክንያቱ ምንድን ነው? አማርኛ የሳይንስና ቴክኖሎጂ ጉዳዮች መግለጽ አይችልም የሚል ይህም እንዳንድ ችግር ነው የሚነሳው። ስለዚህ ለዚህ ብቁ እንዲሆን ቋንቋው በልጽጎ ገላጭነት ደረጃው ከፍ ብሎ ለመመራመር፣ ችግሮቻችንን ለመፈተሽ፣ እውቀትንም ለትውልዱ ለማስተላለፍ ለመግባባትም ጭምር ማለት ነው። እንግዲህ አሁን እየቀላቀልንም ስንናገር መልእክት ይቋረጣል። መልእክት ማድረስ እየቻልን አይደለም በአሁኑ ሰዓት። ስለዚህ እነዚህን ሁሉ ችግሮች በተግባር ለመቅረፍ ሲባል የተመሰረተ ተቋም ነው። ከዚህም አንጻር እንግዲህ ዓላማው ትልቁ የቋንቋውን የገላጭነት ደረጃ ከፍ በማድረግ ለመማር ለመመራመርና ለሳይንስና ቴክኖሎጂ ቋንቋ እንዲሆን ማብቃት ነው እንግዲህ ትልቁ ዓላማው።
መልካም። በርቀት ያላችሁን ራዕይ ገላጭነት ደረጃው ከፍ እንዲል ጭምር ሲሉ በቋንቋው ማደግና መበልጸግ ሊገኙ የሚችሉ ጠቀሜታዎችን ጭምር ገልጠዋል። ይበልጥ እያሳሰበ ያለው ግን በማደግ ፋንታ እያሽቆለቆለ መሄዱ፣ አጠቃቀሙ ላይ የሚታዩ ግድፈቶች መጉላታቸው ነው እና ሊቀ ሕሩያን በላይ መኮንን ወደ እርስዎ ልሻገር። አሁን ዶክተር ሂሩት ካነሱት ነጥብ በሚለጥቅ መንፈስ እንደ ህብረተሰብ እድገት አካል ቋንቋም እንዲያድግና እንዲበለጽግ ይጠበቃልና ቀደም ብሎ ዶክተር ሂሩት ባነሷቸው መሰረታዊ ጉዳዮች አንድ ማህበረሰብ ሲያድግ ቋንቋው ሊጠቅም ሊያጎናጽፎ የሚችለውን ጥቅሞችም አብረው ይጠበቃልና እርስዎ መምህርም ኖት፣ የዘመናዊ ትምህርት የቋንቋም አዋቂ ኖት፣ እንዲሁም ደራሲ ኖትና እስኪ ጎልተው የሚታዩትን ችግሮች በእርስዎ ግንዛቤ የትኞቹ ናቸው? ደጋግመን በምናነሳው የቋንቋ አጠቃቀም ግድፈት ውስጥ በጽሁፍም ይሁን በንግግር በመገናኛ ብዙሀንም ይሁን በህብረተሰቡ ዘንድ ጎልተው የሚታዩት ችግሮች የትኞቹ ናቸው? በአመላካችነትም አሁን ዶክተር ሂሩት እንዳነሱት ሁሉ እንዲሻሻል የምንፈልገው ነገር ላይ የትኞቹን ይጠቁማሉ?
እንግዲህ ቋንቋው ችግር ውስጥ እየወደቀ እንደሆነ ይታወቃል። እንግዲህ ቋንቋው በምን መንገድ ማደግ አለበት የሚለው አንደኛ ከመሰረቱ የራሱ የሆነ የቃላት ክምችት አለው። በዚያ የቃላት ክምችቱ ሙሉ በሙሉ መጠቀም መቻል አንዱ መፍትሄ ነው። ነገር ግን ደግሞ የዘመኑ ቴክኖሎጂ ይሄ ሉላዊነት የሚባለው የሚያመጣቸው አዳዲስ አስተሳሰቦች አሉ። በዓለም አቀፍ ደረጃ የሚመጡ አዳዲስ ምርቶች፣ ቁሳቁሶች፣ እቃዎች፣ መሳሪያዎች አሉ እና እነዚህ ሁሉ ይዘውት የሚመጡ ሲያሜ አንዳንዴ የቃል ጥረት ሊያጋጥም ይችላል። አሁን እኛ ጋር ያለው ችግር ምንድነው? ቋንቋ ወጥረት ሳይኖርበት አላስፈላጊ የተውሶ ቃል በቋንቋው ውስጥ እየተቀላቀለ በተለይም የተባረው የህብረተሰብ ክፍል አላስፈላጊ የቃላት አጠቃቀም ነው አሁን ቋንቋውን በጣም እየጎዳውና እያቀጨጨው የመጣ። በሀገራችን አበባል ሳይሸግር ጤፍ ብድር የሚባል አለ። መዋስ ካለበት ግዕዝ በጣም ሰፊ የቃላት ክምችት አለው። ከዚህ በፊትም ለሳይንስና ቴክኖሎጂ ቃላት ሊቃውንቱ እየተሰበሰቡ ከግዕዝ እና ከሌሎችም ተመሳሳይ የሴም ቋንቋ ቤተሰቦች ሲያስፈልግ ደግሞ እዚሁ ኢትዮጵያ ውስጥ የሚነገሩ የኩሽ ቤተሰቦች አሉ፣ ኦሞቲክም አለ እና እነዚህ ከመሳሰሉት አጠቃላይ የሀገራችን ማህበረሰብ የሚግባባቸው ቋንቋ ውስጥ ቃላት ፈልጎ መተካት የሚቻልበት እድል እያለ እንዳለ የማያስፈልገውንም የሚያስፈልገውንም ቃል እያካተቱ በጽሁፍም በንግግርም መጠቀሙ ቋንቋውን አቀጭጮታል ነው። እኔ አንድ ምሳሌ ላነሳው የምፈልገው ነገር ቢኖር በሀገራችን አሁን አዳዲስ እየገቡ ካሉ ቃላት ኮብልስቶን በጣም ሰዎች መያዝ እስከሚቸገሩ ድረስ መጀመሪያ ላይ ብዙ ያስቸገረ ቃል ነው። ኮብልስቶን ጥርብ ድንጋይ ነው። ኮንዶሚኒየምን ለመልመድ ሰው ብዙ ተቸግሯል። ኮንዶሚኒየም የጋራ ቤት ነው። ሚሊኒየምን ስንጠቀም ያኔ በዚህ በሶስተኛው ሽመባቻ ላይ አማአት የሚል ሊተካው የሚችል የግዕዝ ቃል አለ የሚል ብዙ ሊቃውንት በሚዲያ ላይ ሁሉ አቅርበው ነበር። ግን ሚሊኒየምን ተዋት ነው ሳይቸግር ማለት ነው። እና አሁን እንዳነሳቸው አይነት አላስፈላጊ ቃላትን መጠቀሙ ነው። ነገር ግን በቀደም በስብሰባው ላይ የተነሳ ሌሎችም የአውሮፓውን የሰለጠኑ የሚባሉት ቋንቋዎች እንግሊዘኛን ራሱን ብንወስድ ከአውሮፓ አይደለም ከአፍሪካም ከሌሎችም ሀገራት የተለያዩ ቃላትን ወስደው ነው ቋንቋውን ያሳደጉት። እና መዋስ ክፉ ነገር አይደለም። ችግሩ ምን ላይ ነው? አላስፈላጊ ውሰት። እዚህ በራሳችን ልንተንካው የምንችለውን በራሳችን አስተካክለን የኩሹን ቋንቋን ባህሪ ቢሆን ወደ ሴም አምጥተን አማርኛውን እንዲመስል አድርገን መጠቀም ስንችል አላስፈላጊ አጠቃቀማችን በጣም ቋንቋውን እየጎዳው ነው። እንግሊዘኛ ቀላቅሎ መናገር የስልጡንነት ምሳሌ እየሆነ ትውልዱም ይህንን እየተከተለ እንደገና ሌላውም ዝም ብሎ እንዲሁ ይሄ የአራዳ ቋንቋ የአራዳ የመሳሰለው ቃል በቋንቋ ውስጥ እየገባ ቋንቋው በጣም ችግር ውስጥ ወድቋል የሚል ነው እንግዲህ እኔ ያለኝ።
መልካም። አላስፈላጊ ውሰትና አላስፈላጊ አጠቃቀም ብለዋል ሊቀ ሕሩያን በላይ መኮንን። የአማርኛ ቋንቋ አሳሳቢነትና በቅርቡ በባህር ዳር ዩኒቨርሲቲ የተዘጋጀው የቋንቋና የባህል አውደ ጥናትን ጨምሮ ይህን ችግር ለመቋቋምና ብሎም ለቋንቋው ብልጽግና እየተደረጉ ያሉ ጥረቶችን ነው እየተመለከትን ያለ ነው። ችግሮችና መፍትሄዎች ውይይታችን ይቀጥላል። በሌላ ፕሮግራም መልሰን እንመጣበታለን። ሊቀ ሕሩያን በላይ መኮንን፣ ዶክተር ሂሩት ካሳው ለጊዜያችሁ አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለን።
አዲሱ
ጥሩ ዝግጅት ነው፣ ግን አንድ ነገር ብቻዬን ሳማ ነበር። ይሄ ርዕስ የራዲዮ መጽሔት ርዕስ ነው። ተሰርቆ ባህልና ማህበረሰብ
ባህልና ቋንቋ እንዲያልንማ አያዋጣንም አዲሱ። ለማንኛውም ግን ቅድም እንዳልነው ከዚህ ቀደም በከፊል ብቻ መቅረብ የቻለ ነበር። ዛሬ ሙሉ ቀርቧል። አንተ የጠየቅከው ይቅርታ ለአድማጮችም ደርሷል። አሁን ተከታዩ ቅንብራችን የተፈጥሮ አካባቢ ሳይንስና ሕይወት፣ አዘጋጅና አቅራቢ ሰለሞን አባተ።
ጤና ይስጥልኝ። ከቪኦኤ የተፈጥሮ አካባቢ ሳይንስና ሕይወት ዝግጅት በዚህ ፕሮግራም የተፈጥሮ አካባቢ የሳይንስና ቴክኖሎጂ የሰሞኑን ጎላጎላ ያሉ ክንዋኔዎችና ዘገባዎችን እንቃኛለን። የአፍሪካን እምቅ የምጣኔ ሀብት አቅም ለማንቀሳቀስና ወደ ግዙፍ የእድገት ለውጥነት ለማሸጋገር ይረዳል የተባለ የአፍሪካ አረንጓዴ ልማት ሐሳብ ለንግግር ቀርቧል። የአፍሪካ አህጉራዊ የአረንጓዴ ልማት ፎረም ወይም ጉባኤ ትናንት ግንቦት 6 2007 ዓ.ም ኬንያ ዋና ከተማ ናይሮቢ ላይ ተከፍቶ ዛሬም ሲነጋገር ውሏል። ስብሰባው የኬንያውን ፕሬዚደንት ኡሁሩ ኬንያታን ጨምሮ 200 ሰው ነው የተካፈለበት። የአፍሪካ የኢንቫይሮንመንት ወይም የተፈጥሮ አካባቢ ጉዳዮች ሚኒስትሮች፣ ፖሊሲ አውጪዎች፣ የዓለም አቀፍ የገንዘብ ተቋማት ተጠሪዎችና የግሉ ዘርፍ ተወካዮች የተባበሩት መንግስታት ድርጅት የተፈጥሮ አካባቢ መርሃ ግብር ዩኔፕ ባወጣው የፕሬስ መግለጫ መሰረት የሁለት ቀናቱ ስብሰባ የተነጋገረው የአፍሪካን የልማት ደንቃራዎች አንጥሮ በማውጣትና ችግሮችን ለአረንጓዴ እድገትና ለተሻሻሉ የአኗኗር ሁኔታዎች የመፍጠር አቅም እንዲሆኑ አቅጣጫቸውን የመገልበጥ አጋጣሚዎችን መፍጠር በሚቻልባቸው ሁኔታዎች ላይ ነው። ለአረንጓዴ ልማት አዳዲስ የገንዘብ ምንጭ ሞዴሎች፣ ከተሞችን ዘላቂ ጠቃሚነት ባለው ሁኔታ ማስፋፋትና ዘላቂ አስተማማኝነት ያለውን የአኗኗር ሁኔታ መገንባት ሶስቱ የናይሮቢ ስብሰባ መሰረታዊ የትኩረት ነጥቦች ነበሩ። አስተማማኝ የኢነርጂ ምንጭ ንግግሮችን ሊያቀጣጥሉ የሚችሉ ሐሳቦችም ተነስተዋል በፎረሙ ላይ። ለምን አፍሪካ ጠንካራና ኢንዱስትሪ መር ወደ ሆነ የምጣኔ ሀብት ግንባታ መዝለቅ ይኖርባታልና ነው። ዘመናዊው ቴክኖሎጂ አፍሪካን ማዳረስና ማልበስ የዕለት ተዕለት ክንዋኔዎቿ ሁሉ ሥራ ማስኬጃ መሆን ስለሚኖርበትም ነው። በቅርቡም አዲስ አበባ ላይ ልማትን መደገፍ በሚችል የገንዘብ ምንጭ ላይ የሚነጋገር ስብሰባ ይካሄዳል። ፈረንሳይዋና ከተማ ፓሪስ ውስጥ ደግሞ በኢትዮጵያ የጊዜ ቀመር በመጪው ህዳርና ታህሳስ የአየር ንብረት ለውጥ ዓለም አቀፍ ጉባኤና የዘላቂ ልማት ግቦችና አጀንዳ መጽደቅ ከዓመቱ አበይት ክንዋኔዎች መካከል መሆናቸውን የመንግስታቱ ድርጅት የተፈጥሮ አካባቢ መርሃ ግብር ዋና ዳይሬክተር አኪም ስታይነር በናይሮቢው ጉባኤ ላይ ተናግረዋል። ይህ የናይሮቢ ጉባኤ የተሰናዳው በኬንያ መንግስት፣ በዴንማርክ መንግስትና 3GF በሚል ምህጻር እየተጠራ ባለው የመንግስታቱ ድርጅት ዓለም አቀፍ የአረንጓዴ ልማት ፎረም ነው። መጪው የ3GF ዓለም አቀፍ ጉባኤ የዛሬ ዓመት ሚያዝያ መጨረሻ ዴንማርክ ዋና ከተማ ኮፐንሃገን ላይ ይካሄዳል። በሌላ በኩል ደግሞ ከሰሃራ በስተደቡብ ያለው አፍሪካ የአየር ንብረት ለውጥ ተጋላጭነት ፎረም CVF አዲስ አበባ ላይ በወዲያኛው ሳምንት ሲካሄድ እጅግ የሰፋው የአፍሪካ ብዝሃ ሕይወት አካባቢያችን እየጋለ የጋለውም ይበልጥ እየተቃጠለ በሄደ መጠን ለባሰና ለከፋ ጉዳት እየተጋለጠ እንደሚሄድ የኢትዮጵያው የተፈጥሮ አካባቢና ደን ልማት ሚኒስትር በለጠ ተረፈ በድጋሚ አሳስበዋል። የ12 የአፍሪካ ሀገሮች የተገናኙበትና በአየር ንብረት ለውጥ ፖሊሲዎች የቅድሚያ አጀንዳ ላይ የተነጋገረው የአዲስ አበባ ፎረም የተዘጋጀው በኢትዮጵያው የተፈጥሮ አካባቢ ሚኒስቴርና በተባበሩት መንግስታት የልማት መርሃ ግብር UNDP እንደሆነ ተዘግቧል። ኢትዮጵያ ታዳሽ ኢነርጂን ለጎረቤቶቿ የዛሬ 3 ዓመት በ2010 ዓመተ ምህረት ማለት ነው በስፋት መሸጥ ለመጀመር እያቀደች ነው። ይህ እርምጃና የአካባቢው የንግድ ግንኙነት እያሻቀበ ለመጣው የኢነርጂ ፍላጎት የበኩሉን ምላሽ የሚሰጥ ክልሉን በስፋት እያሰጋ ያለውንም የአየር ንብረት ለውጥን የሚያባብሱ የጎጂ ጋዞችን ልቀት ለመቀነስም የሚያግዝ ነው ተብሏል። የምስራቅ አፍሪቃ የኃይል ቋት ኢኤፒፒ ይባላል በእንግሊዝኛው መጠሪያ ምህጻር። የኢትዮጵያን ሃይድሮኤሌክትሪክ ኃይል ከ10 በላይ ለሆኑ የምስራቅ አፍሪካ ሀገሮች ለማዳረስ የታሰበ ነው። በአሁኑ ጊዜ ኢትዮጵያ ለጅቡቲ፣ ለተወሰኑ የኬንያና የሱዳን አካባቢዎች የኤሌክትሪክ ኃይል ኤክስፖርት የምታደርግ ሲሆን ከታንዛኒያ፣ ከሩዋንዳ፣ ከደቡብ ሱዳንና ከየመንም ጋር በፈረመቻቸው አዳዲስ ስምምነቶች አቅርቦቷን የማስፋት ስራ እያከናወነች መሆኗን ሮይተርስ ዘግቧል። በ1.8 ቢሊዮን ዶላር መዋዕለ ነዋይ ኦሞ ወንዝ ላይ እየተገነባ ያለው ጊቤ 3 ኃይል ማመንጫ በመጪው ወር ሰኔ ውስጥ ምርት ይጀምራል ተብሏል። ወደ ሥራው ዓለም እየገቡ ያሉ ዓለም አቀፍ ሥራ ፈጣሪዎች የአሜሪካው ፕሬዚደንት ባራክ ኦባማ ሰሞኑን በቤተ መንግሥታቸው ዋይት ሃውስ ውስጥ ያካሄዱት ጉባኤ መጠሪያ ነው። ይህ ስብሰባ ዓለማችን እየተጋፈጠቻቸው ያሉ እጅግ የከበዱ ድህነትን፣ የአየር ንብረት ለውጥን፣ ጽንፈኝነትን፣ ትምህርትና ጤናን የመሳሰሉ ፈተናዎችን መሻገሪያ አዳዲስና የተሳለጡ መላዎችን የተካኑ መፍትሄዎችን ለማውጣት በሴቶችና በወጣቶች ላይ ነዋይ ማፍሰስና ትኩረት ማብዛት አስፈላጊ መሆኑን መክሯል። በነገራችን ላይ ፕሬዚደንት ኦባማ በጥቂት ወራት ውስጥ ናይሮቢ ላይ በሚካሄደው ዓለም አቀፍ የሥራ ፈጠራና ልዩ ዕድሎች ጉባኤ ላይ ለመገኘት ወደ ኬንያ ይጓዛሉ። እጅግ ታዋቂ የሆኑ ሥራ ፈጣሪዎችና የኩባንያዎች መሪዎች በተገኙበት በዚህ ስብሰባ ላይ ሁላችንም እዚህ የተገኘነው በሥራ ፈጠራ ኃያል አቅም ስለምናምን ነው ብለዋል ፕሬዚደንት ኦባማ።
At a time that we're facing challenges that no country can meet by itself, lifting people out of poverty.
ማንም አገር ብቻውን ሊወጣቸው የማይችል ሰዎችን ከድህነት ማውጣትን፣ የአየር ንብረት ለውጥን፣ የበሽታዎችን መዛመት የመሳሰሉ ፈተናዎችን እየተጋፈጥን ባለንበት ጊዜ ማኅበራዊ ሥራ ፈጣሪዎችን ማገዝና መደገፍ፣ ማነቃነቅና ማደራጀት ቁጥራቸው የበዛ ሰዎች መፍትሄዎችን እንዲያገኙ ለማድረግ ይረዳል።
በመጪው አንድ ዓመት ተኩል የሚሆን ጊዜ በዓለም ዙሪያ አዳዲሶቹን ሥራ ፈጣሪዎች ለማገዝ $1 ቢሊዮን አዲስ መዋዕለ ንዋይ ለማሰባሰብና ለማንቀሳቀስ አስተዳደራቸው እቅድ መያዙን ፕሬዚደንት ኦባማ አስታውቀዋል።
First, we're going to step up our efforts to support young entrepreneurs and women. Which is just smart business.
በቅድሚያ ወጣት ሥራ ፈጣሪዎችንና ሴቶችን ለማገዝ የምናደርገውን ጥረት እናሳድጋለን። ይህ ደግሞ ብልህ ተግባር ነው።
የኦባማ አስተዳደር ከሚያሰባስበው $1 ቢሊዮን መዋዕለ ንዋይ ግማሹ የሚፈሰውም ወጣትና ሴት ሥራ ፈጣሪዎችን በዓለም ዙሪያ ለማገዝ እንደሆነ ፕሬዚደንቱ አስታውቀዋል። ይህን ስብሰባ ተጨማሪ ይዘትና ሌሎችም ወቅታዊ ርዕሶችን ይዤ በሌላ ዝግጅት ሳገኛችኋለሁ። ለዛሬ ጤና ይስጥልኝ።
ጤና ይስጥልን ሰለሞን፣ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን UNHCR ባለው መረጃ መሰረት እንደ አውሮፓውያን አቆጣጠር ባለፈው 2014 ዓመተ ምህረት ከጦርነትና ከመሳደድ ሸሽቶ በስደት የሚኖረው ህዝብ ቁጥር ከ51 ሚሊዮን በልጧል በማለት የዛሬ ርዕሰ አንቀጽ ጽሑፉን ጀምሯል። ባለፈው አስርት አብዛኛው ህዝብ የተሰደደው ከእስያና ከፓሲፊክ አካባቢ ሀገሮች የነበረ ሲሆን ዛሬ ዋናዎቹ የስደተኛ መፍለቂያዎች የመካከለኛው ምስራቅና የሰሜን አፍሪቃ ሀገሮች መሆናቸውን ጠቁመዋል። ለመጀመሪያ ጊዜ አሁን ከሁለተኛው የዓለም ጦርነት በኋላ ከነበረው የበለጠ ህዝብ ከመኖሪያው ተፈናቅሎ የሚገኝ መሆኑንም አስረድቷል። ይህ የሆነው አለ ርዕሰ አንቀጹ ሲቀጥል፣ ይህ የሆነው ከፊል ምክንያቱ አዳዲስ ግጭቶች እየበረከቱ መምጣታቸው ቢሆንም የውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ምክትል ረዳት ሚኒስትር የሆኑት ካተሪን ዋይስነር እንደገለጹት የቆዩትም ግጭቶች እያከተሙ ሳይሆን ይብሱን ስር እየሰደዱ መምጣታቸው ነው ያሉትን ጠቅሷል። ዛሬ ሰላማዊ ሰዎች በግጭት ተሳታፊዎች ፍልሚያ መሃል መጠመድ ብቻ አይደለም። ተፋላሚ ወገኖች መንደሮችን ሲወሩና ሲያጋዩ ነዋሪዎቹን ሆን ብለው እንዳገኙ ይጨፈጭፋሉ። በጥቃቶቻቸው ሆስፒታሎችንና ትምህርት ቤቶችን ሳይቀር ኢላማ ያደርጋሉ ሲሉ ምክትል ሚኒስትሯ የተናገሩትንም ርዕሰ አንቀጹ ይጠቅሳል። ዓለም አቀፍ ሰብአዊ መርሆዎች እየተረገጡ በአንድ ወቅት በጦርነት ጊዜ ሳይቀር ይከበሩ የነበሩ ድንበሮች እየተጣሱ ናቸው ሲሉም ረዳት ሚኒስትሯ አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የስነ ህዝብ የስደተኞችና የፍልሰት ጉዳይ ቢሮ በዓለም ዙሪያ ከሀገሮቻቸው በሚደርስባቸው መሳደድ ከመኖሪያ የሚፈናቀሉ ሰዎችን ጥበቃ ለመስጠትና ስቃያቸውን ለማቅለል ደግሞ መፍትሄ ለመፈለግ የሚሰራ መስሪያ ቤት ነው። ከሚዘጋጁ መርሃ ግብሮች መካከል ስደተኞችና ተፈናቃዮች አብዝተው የሚገጥሟቸው ጾታዊ ጥቃትና ህገወጥ ዝውውር እንዲሁም ወንጀለኞች ከሚያደርሱት ብዝበዛ መጠበቅ ይገኝበታል። ዩናይትድ ስቴትስ ለስደተኛና ለተፈናቃዮች ልጆች ትምህርት ቤትና መዝናኛ ማዕከል የሚውል ገንዘብ እየሰጠች መሆኗን፣ ለወጣቶችና ለጎልማሶች ደግሞ ወደፊት ወደ የሀገራቸው ቢመለሱም ሆነ በውጭ ሀገር ቢሰፍሩ ጥሩ ደሞዝ የሚያስከፍል የስራ እድል እንዲያገኙ ወይም ደግሞ የራሳቸውን የንግድ ስራ ለመጀመር የሚጠቅም የሙያ ስልጠና የሚውል ገንዘብም እየለገሰች መሆኗን ርዕሰ አንቀጹ ያወሳል። ህዝብ በገፍ ከመኖሪያው ተፈናቅሎ ሲሰደድ ከሁሉም ጥሩ መፍትሄ በተሰደደበት ቦታ ከአገሬው ጋር ተቀላቅሎ እንዲኖር ማድረግ ወይም ወደ ሌላ ሀገር ወስዶ ማስፈር አይደለም። ተጨማሪ ሰብአዊ ረድኤት መመደብም አይደለም። መፍትሄው ይህን ያህል ሰው ቀየውን ጥሎ ለሚሰደድበት መሰረታዊ ምክንያት ለሆነው ለሁከቱ መፍትሄ መፈለግ ነው ሲሉ ረዳት ሚኒስትሯ አስገንዝበዋል። ዩናይትድ ስቴትስና አጋሮቿ ግጭቶች መፍትሄ እንዲያገኙ ዲሞክራሲያዊና ፍትሐዊ ህብረተሰቦችም እንዲገነቡ ለመርዳት በቁርጠኝነት ይሰራሉ። እስከዚያው ደግሞ የስደተኞች ህይወትና ክብር እንዲጠበቅ መስራታቸውን ይቀጥላሉ በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠናቋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች ማሳሰቢያችንን ላስታውሳችሁ። ለጥያቄው መልስ የፊታችን ቅዳሜ ለሚቀርበው ሳምንታዊ ፕሮግራም ሁለት እንግዶችን ጥያቄዎቻችሁን በማቅረብ እንድትሳትፉ ጋብዟል። የመወያያው ርዕስ ባሳለፍነው ሳምንት መገባደጃ በዋሽንግተን ዲሲ በተካሄደ ሁለት ቀናት ጉባኤ ከቀረቡት ጥናታዊ ጽሑፎች አንዱ በሆነው በግርድፉም ወደ አማርኛ ሲመለስ ኢትዮጵያን ዲሞክራሲያዊት ሀገር ማድረግ በሚል ርዕስ ያቀረቡትን የምጣኔ ሀብት ባለሙያ ዶክተር ዳንኤል ተፈራና ጉባኤውን ያዘጋጁትን የኢሳት ቴሌቪዥን ጣቢያ ዋና ስራ አስፈጻሚ አቶ ናሙን ዘለቀን ነው። ጥያቄዎቻችሁን በዋሽንግተን ዲሲ ሰዓት አቆጣጠር እስከ ጠዋቱ 2 ሰዓት ነገ፣ በኢትዮጵያ ሰዓት ደግሞ እስከ 9 ሰዓት ድረስ አቅርቡ። ተጋብዛችኋል።
ፕሮግራማችንም በዚሁ ይጠቃልላል። በነገር ላይ በቡሩንዲ በኩል ምንም አዲስ ነገር የለም። መንግስታቱን ለማግኘት የቡሩንዲ መንግስት የተደረገው ሙከራ በሀገሪቱ አሁኑ ወቅት ገዢ ወይም መሪ ስለሌለ ከባድ ሆኗል ተብሏል። ፕሮግራማችን በዚሁ እናጠቃልላለን።
የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።